ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11678 ሜጋሄርዝ ኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን nota.org finote.org በቀጥታ መከታተል ይቻላል። ከነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ ሰኔ 23 ቀን 2014 ዓመተ ምህረት ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ሐሙስ ሰኔ 23 ቀን 940 ቀናት አለፋቸው።
የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ?
የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ የተመሰረተበትን 50ኛ ዓመት የፊታችን እሁድ ያከብራል። ይህንኑ ምክንያት በማድረግ በባቢሌ ቶላ ተደርሶ በጸጋዬ ደብተራው የተተረጎመውን አንድ ትውልድ ለመምጠር ቀዩ ሽብር በኢትዮጵያ ምዕራፍ 8ን አሰምተን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። በቅድሚያ ዜና።
በሸዋ ሮቢት ተማሪዎችና መምህራን የኢትዮጵያን ሰንደቅ ዓላማ በአገዛዙ ለተጨፈጨፉት ዝቅ አድርገው አውለበለቡ። በሸዋ ሮቢት ተማሪዎችና መምህራን የኢትዮጵያን ሰንደቅ ዓላማ ለተጨፈጨፉት ዝቅ አድርገው አውለብልበዋል። የከተማዋ ነዋሪዎችም በወለጋ በአማራኛ ተናጋሪዎች ላይ የተፈጸመውን የዘር ማጥፋት በተቃውሞ ሰልፍ አውግዘዋል። ኦህዴድ በንጹሃን አማሮች ላይ በየጊዜው ጭፍጨፋ እየተፈጸመ እስካሁን ድረስ አንድም ጊዜ ፍትህ ባለመሰጠቱ እጅግ እንዳሳዘናቸው በተቃውሞ ሰልፍ ገልጸዋል። አገዛዙ በሰላማዊ መንገድ ስልጣኑን ለህዝብ ያስረክብ፣ በአማርኛ ተናጋሪዎች ላይ የሚፈጸም የዘር ማጥፋት በአስቸኳይ ይቁም፣ የንጹሃን ወገኖቻችንን ጭፍጨፋ ማየት በቅቶናል፣ ዘመነ ካሴን ማሳደብ ይቁም የሚሉና በርካታ የተቃውሞ መፈክሮችን እያነገበ የንቅናቄ የተቃውሞ ሰልፍ ተካሂዷል። ትላንት ምሽት የመንግስት ታጣቂዎች በዩኒቨርሲቲው ተኩስ ከፍተው ያመሹት የተማሪዎችን ዋና እና ምክትል ተወካዮች አፍኖ ለመውሰድ እንደሆነ መረጃዎች ወጥተዋል። የተቃውሞ ሰልፍ አስተባብራቸዋል የተባሉ የጎንደር ዩኒቨርሲቲ ተማሪዎች በአገዛዙ ታፍነው መወሰዳቸው ተነገረ። ተማሪዎች በሌሊት ታፍነው ወደ አልታወቀ ስፍራ መወሰዳቸው ታውቋል። በአገዛዙ ታፍነው የተወሰዱት ተማሪዎች ከፋሲል ካምፓስ ኤርሚያስ ተጋቢና ድረስ የተባሉ ተማሪዎች እንዲሁም ከማራኪ ግቢ መኳንንት ሙላትና ሰመራብ አየለ የተባለ አይነ ስውር ተማሪም ታፍነው እንደተካተተ ተነግሯል። ተማሪ መኳንንትና ኤርሚያስ በኮሌሉ ቁጥረኞች ድብደባ የተፈጸመባቸው መሆኑ ታውቋል። ከኤርሚያስ ጥጋሚ በተጨማሪ መኳንንት ሙላትና ሰመራ ባየለ የአማራ ተማሪዎች ማህበር አመራሮች መሆናቸው ተገልጿል። ኦሮሞ አካባቢ ምራብ ወለጋ ዞን በአማራዎች ላይ የተፈጸመውን ዘርፈ ኮርች ፍጨፋ የተቃወሙ የተለያዩ ዩኒቨርሲቲ ተማሪዎች በኮሌሉ ቸኳይ ኃይሎች ድብደባና እስር እንደተፈጸመባቸው ይታወሳል። ጸረዝቡን ገሶ ለመጣል በሚደረገው ትግል የውጭ ሀገራትን ጨምሮ በመላው አማራ አካባቢ በየዘርፉ ተጠናክሮ ቀጥሏል። በባህር ዳር ዩኒቨርሲቲ ተማሪዎች እንደ ደብረ ብርሃን ዩኒቨርሲቲ ተማሪዎች ከዩኒቨርሲቲው ካፌ ገብተው ምግብ ካስቀረቡ በኋላ ለተጨፈጨፈ ወገኖቻችን ጸሎት አድርገው ምግቡን ሳይበሉ በአመፅ ጥለውት ወጥተዋል። ተማሪዎቹ ያገዛዙን ዘርፍ እጅት ለማውገዝ ድምጻቸውን ሲያሰሙ ውለዋል። ይህ በእንዲህ እንዳለ ባለፈው ባህሪን እናጀግነው ብለው ከሞት የታደጉት የባህሪን አክቲቪስቶች ዛሬም አጀንዳ ሊያስቀይሩን ከላይታች እየረገጡ ነው ሲሉ ጥቆማ ሰጥተዋል። ሁለተኛ ቀኑን የያዘው በባህር ዳር የተደረገ የወለጋን ጭፍጨፋ የሚያዋግዝና አገዛዙን የሚቃወም ሰልፍ እየተካሄደ ነው። ባህር ዳር ወጣት እንብኝ ብለዋል። ህዝቡን በመሳሪያ ጋጋታ ማንበርክ አይቻልም። ወንድሙንና ዘመዱን በአደባባይ የተጨፈጨፉበትን ወጣት በማስፈራራት መግዛት አይቻልም ብለዋል። መነሾን ጊዮርጊስ አንደኛ ፖሊስ ጣቢያ አካባቢ አድርጎ በባህር ዳር እየተካሄደ ባለው የተቃውሞ ሰልፍ ላይ የአገዛዙ ታጣቂዎች ተኩስ ከፍተዋል። በርካቶች ተደብድበዋል። በተለይም ለምን ዝም ብላችሁ ታያላችሁ በሚል ሚሊሻ አባላት በከፍተኛ ደረጃ በመኪና ተሳፍረው መጥተው ድንገት በደረሱ ወታደሮች መደብደባቸው ታውቋል። ከጊዮርጊስ እስከ ፓፒረስ ሆቴል ድረስ ህዝቡ በወለጋ አገዛዙ የተጨፈጨፉ ስላሉ አማሮች ድምፁን አሰምቷል። አሁን በኃይል እየተበተነ ይገኛል። ፍትህን ጠያቂ ማድመጥ እንጂ መቀጥቀጥ ለውጥ ሊያመጣ እንደማይችል ህወሓት ወይም ደግሞ የኢህአዴግ ምስክር ብለዋል። የሰልፍ ተሳታፊዎች ሰዎች ሲበደሉ ሲገደሉና ሲፈናቀሉ ህፃናት አዛውንት ቤት ተዘግቶባቸው ሲቃጠሉ የሚጮሁ አንደበቶች ፍትህን ጠያቂ ድምጾች መደመጥ እንጂ መደፍሰስ የለባቸውም ሲሉ ገልጸዋል። መወገዝ ካለባቸው መጠየቅ ከኖረባቸው የሰውን ሞት አይተው ለተገደለ ፍትህ ሳይጠይቁ የግል ክርሳቸውን የሚያሳድዱ በሰው ደም የሚነግዱ በፍትህ ጠያቂ የሚቀልዱ ናቸው። ዜና አልባነት ተጠያቂ መሆን ግን ጊዜውን ጠብቀው መሆናቸው የማይቀር ነው ብለዋል። የትላንቱ የወያኔ መንገድ አክሳሪ ሆኖ ከዚት አውርዶ ይህንን ስልጣን ንዶ ሸጠሸጥ እያስኪላለ ያን የተፈሩ ድምጾች ጆ የተነፈጉ ጥያቄዎች ወቅት ጠብቀው ማዕበል ሆነው ጠራርገው ከትልቁ ጥላወት እንደሆነ መታወቅ አለበት ሲሉ አክለዋል። አገዛዙ ጭወት አፍነህ ጥያቄን ገፍተህ መራመድ ከመረጥክ ያን ያፈንከው ድምፅ የነፈከው ፍትህ አንተኑ ይውጥሃል፣ ገልብጦ እንደ ኢህአዴግ ከጥልቁ ይከታል ሲሉ ድምፃቸውን ከፍ አድርገው ሲያሰሙ ውለዋል። የፈለገ ህይወት ሪፈራል ሆስፒታል እና የጥበበ ጊዮን ሆስፒታል ሰልፉን ተቀላቅለው ዛሬ ለወገን ድምፅ ሲሆኑ ውለዋል። አማራ ላይጨርስ አይጀምርም፣ በሰልፍ አንቆምም፣ ወደ ህዝባዊ እምቢተኝነት ይቀየራል፣ የሚከፈለው መስዋዕትነት ሁሉ እንደ ዶሮ ለሚታረደው ሀገር አልባ ለሆነው አማራ ሲባል ይከፈላል። አልተሰበርንም፣ አንሰበርም፣ እኛ የአባቶቻችን ልጆች ነን፣ ጸረ ኢትዮጵያ ኃይሎች ሁሉ ይጠፋሉ ሲሉ የአባት አርበኞች ገልጸዋል። በደብረ ታቦር ዩኒቨርሲቲ ሰልፍ እንዲደረግ ቅስቀሳ አድርጋቸዋል በሚል ዛሬ ተማሪዎቹ ከፈተና ላይ በአገዛዙ ታፍነው ተወስደዋል። ኮሌሉ ህዝብ ማፈን ትውልድ መግደል የተለመደ ተግባሩ ስለሆነ ዛሬም ንጹሐንን በማፈን ተጠምዷል። አዲስ አበባ በላፍቶ ክፍለ ከተማ የአማራ ወጣቶች ማህበር በጅምላ የተገደሉትን የአማርኛ ተናጋሪ ወገኖቻችንን አስበዋል። የደብረ ታቦር ዩኒቨርሲቲ ተማሪዎች ትግላችን በሁሉም በኩል ይቀጥላል፣ ጸረ ህዝቡን ከመቃወም የሚያግደን ምድራዊ ኃይል የለም ብለዋል። በርካታ በኢትዮጵያ የሚገኙ የዩኒቨርሲቲ ተማሪዎች በከፍተኛ የተቃውሞ ንቅናቄ ተጠምደው ዛሬም ልብ ድምፅ እየሆኑ መሆኑ የሚታወቅ ነው።
አንድ ትውልድ ለመምጣት ቀዩ ሽብር በኢትዮጵያ በባቢሌ ቶላ በእንግሊዝኛ ተጽፎ በሰገየ ወይን ገብረ መድህን የተተረጎመ 1989 ዓመተ ምህረት ክፍል 8 መኢሶንና ኢህአፓ የሁለቱ ድርጅቶች ስሮቻቸው በአንድ ላይ የተገመደ ስለነበር እያንዳንዱን ነጣጥሎ ማየት አስቸጋሪ ነው። በትግሉ ውስጥ የአባትነቱ ቦታ ይዘው ስለነበሩት ስለነዚህ አበይት ድርጅቶች አመሰራረት እና አቋሞቻቸው በስመ ክፉው ቀይ ሽብር ወቅት ጥቂት የማይባሉ ስተት ላይ የተመሰረቱ ታሪኮች ተጽፈዋል። ስለዚህም መኢሶንንም ኢህአፓንም ትክክለኛና ተጨባጭ ነው ብለን በምናምንበት መነጽር ማየት ይቻል ዘንድ ሐተታችንን እናቀርባለን። ሁለቱም መኢሶንም ኢህአፓም በአጠቃላይ መልክ ሲታዩ የኢትዮጵያ ተማሪዎችና ምሁራን እንቅስቃሴ ውጤቶች ነበሩ። ሀገር ውስጥ የነበረው የተማሪ እንቅስቃሴ ይበልጥ ስር ነቀል የሆነ መስመር ይዞ መድረኩን ጸረ ፊውዳልና ጸረ ኢምፔሪያሊዝም ሲያደርግ፣ በውጭ ሀገር የነበሩ የተማሪ ማህበራትም ይህንኑ መስመር በመከተል ደገፉት። በዚህ ወቅት ኃይሌ ፊዳና ጓደኞቹ በውጭ ማህበራት ተራማጅ አመለካከት እንዲሰርጥባቸው በማድረግ ረገድ ጉልህ ሚና ተጫውተዋል። ሆኖም
1960 ዓመተ ምህረት ላይ አዲስ አበባ ያሉ ተማሪዎች በነሱ አመለካከት ውጭ አገር ያሉ ጓደኞቻቸው መጥሄት በማውጣት የረኩና ድርጅትም ለመፍጠር ምንም አይነት እርምጃ እየወሰዱ አይደለም በሚል ትዕግስት እያጡባቸው ነበር። በ60ዎቹ ዓመተ ምህረት መጀመሪያ ላይ ወደ አውሮፓና ወደ አሜሪካ የሄዱት ተማሪዎችም መደላድላቸው ውጭ አገር የሆነው የተማሪ መሪዎች አብዮቱ ገና ጥቂት ትውልዶችን ማሳለፍ የሚጠበቅ ጉዳይ ነው ማለታቸውን በደረሱበት ወቅት ቅር ተሰኙ። እኒሁ ተማሪዎች ናይሌ ፊዳ ውጭ አገር ብዙ በመቆየታቸው ከአገሪቱ እውነታ ጋር ተለያይተዋል የሚል ስሜት ተሰማቸው። የአውሮፓን የተማሪዎች ማህበር የተቆጣጠሩት ናይሌ ፊዳ በ1962 ዓመተ ምህረት ላይ አዲስ አበባ የወጣውን ዝነኛውን ጽሑፍ እንኳን ለ77ኛው የደም ልደቱ አደረሶ በሚል ርዕስ ንጉሠ ነገሥቱ ላይ የወረደባቸውንና የንጉሳውያን ቤተሰብንና የሚኒስትሮችን ገበና ያጋለጠውን እንዲሁ አይነቱ ንጉሠ ነገሥቱ ላይ የተደረገ ውርጅብኝን ሕዝቡ አይወደውም በሚል ማገዳቸው ሲታይ ተማሪዎቹ በዚህ ረገድ የተሰማቸው ስሜት በተወሰነ ደረጃ ማጠየቂያ ነበረው። ልዩነቱ ጊዜ ወስዶ ነው የሰፋው። የኃይለ ፊዳው ቡድን እንደታሰበው እጁን አጣጥፎ የተቀመጠ እንዳልነበር ሳይጠቅሱት የሚያልፉት አይደለም። ሀገር ቤት ውስጥ ግንኙነት ነበራቸው። በውጭ ሀገርም ጋዜጦች እያወጡ በተማሪ ማህበሩ ስም ሀገሪቱ ውስጥ በድብቅ ለማስገባት እየሞከሩ ነበር። ከውጭ የግራ ድርጅቶችም ጋር ግንኙነት ነበራቸው። ኃይለ ፊዳና ጓደኞቹ አንድ የሆነ የፖለቲካ ድርጅት ለመፍጠር ቀስ ብሎ ለመጓዝ የሚፈልጉ ይመስሉ ነበር። ግን ስለ ፓርቲ አመሰራረትም ሆነ መካሄድ ስለነበረበት ትግል የነበራቸው ትልም ብዥ ያለበት ነበር። ይህ እንዳለ ሆኖ ኃይለ ፊዳና የቅርብ ጓደኞቹ የቻይኖቹ መስመር አማሏቸው ስለነበር የሶቪየትን ከላሽነት ያኬሱ ነበር። በመጀመሪያ ነቁ የታየው በብሔር ጥያቄ ላይ ነበር። በአሜሪካ የነበረውን የተማሪዎች ማህበር ይመሩ የነበሩት ዓለም ሀብቱ፣ ሀጎስ ገብረ ኢየሱስ፣ መለስ አያሌው፣ ደሳለኝ ራህመቶና ሌሎች ኢትዮጵያ ውስጥ መናገር የሚቻለው ስለ ክፍለ ሀገራዊነት ነው፣ ስለ ብሔራትና ስለ መገንጠል መብታቸው መናገር ግን የተሳሳተ ነው ብሎ የመሟገት የጉባኤ ውሳኔና አንብሮ ይዘው ብቅ አሉ። በዚህና በኤርትራ ግንባር አመራር ላይ ባደረጉት ሂሳዊ ግምገማ ላይ ተመስርተው እዚያም የሚካሄደውንም ትግል አወገዙ። ይህ እንግዲህ በ1962 ዓመተ ምህረት በሀገር ቤቱ ማህበር የአዲስ አበባ ዩኒቨርሲቲ ተማሪዎች ማህበር ባወጣው ጽሑፍ ከተገለጸው አቋም ጋር በቀጥታ የሚጋጭ ነበር። የ1963 የኢትዮጵያ ተማሪዎች ማህበር በሰሜን አሜሪካ ውሳኔ ጥላሁን ታከለ በሚል የብዕር ስም አልጄሪያ ውስጥ የዚያን ጊዜ በስደት በነበሩ ምሁራን በተጻፈ ጽሑፍ ተተቸ። የጥላሁን ታከለ ጽሑፍ ቢጋራዊና አጠቃላይ ይሁን እንጂ የአዲስ አበባ ዩኒቨርሲቲ ተማሪዎች ማህበርን አቋም እንደገና አስረግጦ በኢትዮጵያ ውስጥ ብሔራትና ብሔረሰቦች ህልው እንደሆኑና የብሔር ጭቆናም አብዛኞቹ ጭቁን ብሔሮች ብሔረሰቦች ጫንቃ ላይ ያረፈ እውነታ እንደነበር መከራከሪያውን አቅርቧል። በዚህ ጽሑፍ ውስጥ የብሔራት የራስን እድል በራስ መወሰን እስከ መገንጠል ድረስ የሚለውን ያወቀ ሲሆን ኤርትራውያንም የግንባር መሪዎቹ ጠባይ ምንም ይሁን ምን ይኸው መብት እንዳላቸው ደራሲያኑ አረጋግጠዋል። በዚህ ነጥብ ላይ ክርክሩ ተጧጧፈ። የ1964 ዓመተ ምህረት የተማሪ ጉባኤዎች በልዩ ልዩ አቋሞች መካከል የነበረውን ልዩነት ገሃድ አድርገው አሳይተዋል። በመስፍን ሀብቱ በ1961 ዓመተ ምህረት የአዲስ አበባ ዩኒቨርሲቲ ተማሪዎች ማህበር ዋና ጸሐፊ ይመራ የነበረው የኢትዮጵያ ተማሪዎች ማህበር በሰሜን አሜሪካ፣ ሌሎችም የ1963 ዓመተ ምህረት የክፍለ ሀገራዊነት አቋም ተጻረው ቆሙ። የኢትዮጵያ ተማሪዎች ማህበር በሰሜን አሜሪካ፣ የቀድሞ መሪዎች ግን በአቋማቸው ጸኑ። በመጨረሻም የብዙሃኑ ድምፅ በብሔር ጥያቄ ላይ ትክክለኛውን ውሳኔ አሳልፎ የክፍለ አገራዊነትን አንብሮ ሻረው። እዚህ ላይ ሰናይ ልኬ ከኢትዮጵያ ተማሪዎች ማህበር በሰሜን አሜሪካ ተገንጥሎ አንጃ ለመፍጠር ሌላ የተባሪ ቡድን መምራት ጀመረ። በርሊን ላይ በተደረገው የኢትዮጵያ ተማሪዎች ማህበር በአውሮፓ ጉባኤ ላይ ክርክሮቹ ግልጽ የነበራቸው ሲሆኑ ሁለት መልእክተኞች ከአልጄሪያ፣ ሁለት ደግሞ ከአሜሪካ፣ አንድሪያስ እሸቴ ከክፍለ አገራዊነትን አንብሮ ደግፎ መስፍን ሀብቱ ደግሞ የዚያ ተቃራኒ ሆኖ ተካፍለውበታል። አሁንም እንደገና የብዙሃኑ ዝንባሌ የብሔር አንብሮን የመቀበልና የራስን እድል በራስ የመወሰን መብትን የማወቅ ሆነ። ናይል ፊዳም ዘግየት ብለው የብዙሃኑን አቋም ደገፉ። በውይይቱ ወቅት ነገደ ጎበዜና ሌሎች ከብዙሃኑ ሐሳብ የተቃረነ አስተያየት ሲገልጹ ቆይተው ውሳኔውን መደገፋቸው እንደ አድርባይነትና ለታክቲክም እንደተደረገ ሆኖ ታየ። ይህም ለጥርጣሬ በሩን ከፈተ። የኢትዮጵያ ተማሪዎች ንቅናቄ በአንጻራዊ ደረጃ ሲታይ የተደራጀ ድምፅን በደንብ የሚያስተጋባ ተሰሚነትም የነበረው እንደመሆኑ መጠን ህቡ የፖለቲካ ቡድኖች በሱ ላይ ተጽዕኖ ይኖራቸው ዘንድ አትኩረውበት ነበር። ስለዚህም በብዙ ሁኔታዎች ህቡ ቡድኖችን ይለያዩቸው የነበሩ ነጥቦች ተማሪ ማህበራት ውስጥ እየተዛመቱ በእንቅስቃሴ ውስጥ ንድፈ ሐሳባዊ ጦርነትን ያስነሱ ነበር። ይህም በተራው ንቅናቄው መሰረተ ሰፊ የሆነ ብዙሃንን ያቀፈ ንቅናቄ ከመሆን ይልቅ ወደ ፖለቲካ ፓርቲ ቀረብ ያለ ጠባይ እንዲነሳ አድርጎታል። በዚያን ጊዜ በኃይሌ ፊዳ ቡድንና ኢህአፓን በመሰረቱት ቡድኖች መካከል ምስጢራዊ ግንኙነት ነበር። ንግግሮቹን ለማካሄድም ኃይሌ ፊዳ ሁለት ጊዜ ወደ አልጄሪያ ተጉዟል። በንግግሮቹ ወቅት የጊዜው ጥያቄዎች ተነስተዋል። የብሔር ጥያቄ፣ የድርጅት ጥያቄ፣ የትጥቅ ትግል ጉዳይ። በብሔር ጥያቄ ላይ የአሜሪካ፣ የሱዳንና የአገር ቤቶችን ታጋዮች አቋም ይወክሉ የነበሩት አልጄሪያ የነበሩት ምሁራን የኢትዮጵያ አብዮታውያን የመገንጠል እርምጃን ለመደገፍ ወይም ለመቃወም እያንዳንዱን ሁኔታ በመጣበት ገጹ ለመመርመር ያላቸው መብት የተጠበቀ ሆኖ የብሔሮችን እስከ መገንጠል ድረስ የሚሄድ የራስን እድል በራስ የመወሰን መብታቸውን ያለምንም ውልውል ማረጋገጥ አለባቸው ብለው ተከራከሩ። ኃይለ ፊዳ ባቀረበው ሐሳብ ተስማምቶ ግን በሱ ቡድን ውስጥ ሁሉም ይህንን አቋም ስለማይደግፉት በዚያን ጊዜ በግልጽ ደግሞ መውጣት እንደማይችሉ አክሎ ተናገረ። በድርጅት ጥያቄ ላይ የአልጄሪያዎች ምሁራን ምስጢራዊ ግንባር ቀደም ፓርቲ መመስረት፣ ስርዓት ባለውና ህቡ በሆነ መንገድ መስራት፣ የፓርቲውን መዋቅር በአገር ቤት መዘርጋትና ለትጥቅ ትግል ዝግጅት ማድረግ አስፈላጊ መሆኑን ገለጹ። በድርጅት አስፈላጊነት ላይ የኃይለ ፊዳ ስምምነት ነበር። ግን አሁንም እንደዚህ አይነቱን ፓርቲ ለመመስረት ጊዜው ገና እንደነበርና እንደዚህ አይነቱን ፓርቲ ከመመስረት በፊት መንግስት ቢሮክራሲ ውስጥ መመልመል ወይም ሰርጎ መግባት መቅደም አለበት ብለው እንደሚያምኑ ገለጸ። መንግስቱ እርምጃ ለመውሰድ ቢያስብ አስቀድሞ ለማወቅ የሚል ምክንያት ነበር ያቀረበው። የጠመንጃ ትግልን በሚመለከት ኃይለ ፊዳ የሱ ቡድን በመሰረተ ሐሳቡ ተቃውሞ ባይኖረውም ስለ ትጥቅ ትግል መጀመር ማሰብ ጊዜው ደርሷል ብለው እንደማያምኑ አስረዳ። ኃይለ ፊዳ በዓለም አቀፍ ጥያቄ ላይ ከጠበቁት በላይ ቻይናዊ ሆኖ ነው ብቅ ያለባቸው። በቻይና ላይ የሶቪየት ወረራ የማይቀር ነው የሚለውን ፍራቻውን ይህ የሆነው በ1961 ዓ.ም የዩዙሪ ወንዝ ላይ የሁለቱ ኮሙኒስት ኃይሎች ግጭት ከተፈጠረ በኋላ ነበር። የአልጄሪያዎቹ ምሁራን መሰረት ካሳጡበት በኋላ በበቂ ደረጃ ሁኔታዎችን መከታተል ይችሉ ዘንድ አስፈላጊ ጋዜጦችን እንደሚልክላቸው ቃል ገባ። ከነዚህ ትርኮች ውስጥ ጠለቅ ብለን የምንገባው በእነዚህ ሁለት ቡድኖች መካከል ለነበሩት ግጭቶች መነሻ መሰረት ስለሆኑና እነዚህን ሳያውቁ የኢሃፓንና የመኢሶንን ግጭት መረዳት አስቸጋሪ ስለሚሆን ነው። ወደ ቀደመ ነገራችን እንመለስና የምስጢር ግንኙነቶች ቀጠሉ፣ ግን ፍሬቢስ ነበሩ። ይበንዲ እንዳለ ኢትዮጵያ ውስጥ የነበሩ ታጋዮች ውጭ ሀገር የነበሩ ጓደኞቻቸውን አልጄሪያ አሜሪካ ወዘተ ከፍ ባለ የትግል ስልት ዝግጁ ያልሆኑ ከመመስሉ ከቀደም ኤምባሲ ወራሪዎች ጋር ጊዜ በማጥፋታቸው ቁጣቸውን ያወርዱባቸው ነበር በ1964 ዓመተ ምህረት ውስጥ ኃይለ ፊዳ ወደ አልጄሪያ ጽፎ አቋማቸው እንዳልተቀየረ ያ እንዳለ ሆኖ ከተስማሙ የሱ ቡድን ለውህደት ዝግጁ እንደሆነ አስታወቃቸው እነሱም ለመሰረታውያን ጉዳዮች ላይ ልዩነታቸው ያልተፈታ ስለሆነ ውህደት ከጥያቄ ውጭ እንደሆነ በመግለጽ እንብታቸውን አስታወቁ የናይል ፊዳ ቡድን ያባ ከመመስረቱ በፊት በቅርቡ እንደዚያ አይነት ፓርቲ መመስረት የሚቻልበት ሁኔታ እንደነበር በደብዳቤ በወግ እንዲያውቁ ተደርጓል በ1964 ዓመተ ምህረት ያባ ተመሰረተ መስራች ጉባኤው የፖለቲካ ፕሮግራም ነደፈ በኋላ የኢህአድ ፕሮግራም ተብሎ የወጣ የፓርቲውን አመራር መረጠ ከነዚህ ውስጥ ብርሃነ መስቀል ረዳ ተስፋዬ ደበሳይ ብንያም አዳነና ክፍሉ ከበደ በሞት ተለይተዋል የሽምቅ ተዋጊ ቡድን ለማደራጀትና ትጥቅ ትግል መጀመር ወሰነ የኢትዮጵያ ህዝቦች አርነት ድርጅት ኢአድ የሚል ውጭ ግንኙነት የሚያገለግል የሽፋን ስም አወጣ በሶቪየት ህብረት ጥያቄ ላይ ምንም እንኳ ተወክለው ከመጡት ጥቂቶች ሶሻል ኢምፔሪያሊዝም የሚል አንብሮ ይዘው ቢቀርቡም የብዙሃኑ ድምፅ ሳይገኝ በመቅረቱ ውድቅ ሆነ ያም ሆኖ ጉባኤው ከላሿ የሶቪየት ህብረት የኢትዮጵያ አብዮት ወዳጅ አይደለችም በሚል አይነት መታየት ይኖርበታል ብሎ አሰፈረ ከሞስኮ ጋር ግልጽ የሆነ ጠብ ውስጥ መግባትም በጊዜው የነበረው የአካባቢ ሁኔታ ሲታይ የኢህአድን ስራ በተለይ የሽምቅ ተዋጊ ቡድን ለማሰልጠንና አገር አስገብቶ ለማስጀመር የነበረውን እቅድ በጣም ከባድ ያደርገዋል በሚል ምክንያት የተከለከለ ሆነ እንደ ኢህአድ ሆኖ ኢህአፓ ከኤርትራ ግንባሮችና መካከለኛው ምስራቅ ውስጥ ካሉ ድርጅቶች ጋር ግንኙነት አደረገ የፍልስጤሙ አልፋታ የመጀመሪያው የሽምቅ ተዋጊ ቡድን በኋላ የኢትዮጵያ ህዝባዊ አብዮታዊ ሰራዊት የተባለውን ለማሰልጠን ተስማማ በዚያን ጊዜ ኢህአድ ከኢፒኤልኤፍ ጋር ይበልጥ ተቀራርቦ ነበርና ይህ ሁኔታ ደግሞ በበኩሉ ኢኤልኤፍ የነ ኃይለ ፊዳን ቡድን ይበልጥ እንዲቀርብ ገፋው የነ ኃይለ ፊዳ ቡድን በመካከለኛው ምስራቅ ውስጥ ተስፋዬ ታደሰ በሚባል ቤይሩት ውስጥ ተቀማጭ በነበረ የመንግስት ሰላይ ነው ተብሎ በተማሪው ንቅናቄ በተወገዘ ግለሰብ ነበር የተወከለው ኢኤልኤፍ የኢህአድ ሰልጣኝ ቡድን ወደ መካከለኛው ምስራቅ ሊመጣ የሚችልበት ሁኔታ እንዳለ ለናይል ፊዳ ቡድን ወሬ አዘለቀና እነሱ ደግሞ ይህንን ዜና አንጠልጥለው ወደ ተማሪው ጋዜጣ በመሮጥ ጠመንጃ ለማንሳት የቸኮሉ የሚል ምንም ያህል ያልተሸፋፈነ ጠበኛነታቸውን ገለጹ እነዚያኞቹም የኢህአድ ወገኖች በጣም ተናደዱ እንደለየለት ክህደትና በተዘዋዋሪ መንገድም ለንጉሳዊ መንግስት አገልግሎት እንደማበርከት አድርገው በመቁጠር እና ኃይለ ፊዳ ላይ ያላቸውን አቋም አከረሩ በውጭ አገሩ የተማሪ ንቅናቄ ውስጥ ዓለም አቀፍ የኢትዮጵያ ተማሪዎች ፌዴሬሽን መመስረትም የፊተኛውን ዓለም አቀፍ ማህበር በመተካት ግጭት አስከተለ እና ኃይለ ፊዳ ዓለም አቀፍ የኢትዮጵያ ተማሪዎች ፌዴሬሽን የኢህአፓን ፍላጎት ለማስተጋቢያ ይሆናል ብለው በማሰብ ብዙ ምክንያት እየደረደሩ ተቃወሙት በግራና በቀኝ ጽሑፎች መብረር ጀመሩ በዚያን ጊዜ ይጧጧፍ የነበረው ክርክር በወቅቱ በወጡ የተማሪዎች ጽሑፎች ላይ ይገኛሉ ልዩነቱ እየሰፋ መጣ የካቲት አብዮት ሲፈነዳ መሰረታዊው የሆነው ልዩነት ይበልጥ ግልጽ ሆነ የኢህአፓን መስመር የደገፉ ማህበራት አብዮቱን ይበል ይበል ሲሉና ለሰራተኞች የግንባር ቀደም ሚና ሲሰጡ የኃይለ ፊዳ ቡድን ግን አብዮቱን መጀመሪያ ረብሻ ነው ሲሉ ቆየት ብለው ደግሞ በንዑስ ከበርቴው የተመራ ህዝባዊ ንቅናቄ ነው አሉ የአመራር ሚናን በሚመለከት ሁለቱም አገላለጾች ሌላው ቢቀር የሚያከራክሩ ሲሆኑ
በናይል ቪዳ በኩል በንዑስ ከበርቴ በተመረረ ንቅናቄ የሚለው አገላለጽ የዚህ መደብ አሉታዊ ጠባዮች ላይ ያላቸውን ንቀቴታ የሚገልጽ ነበር። በመሰረቱም ፍራታቸው እውነት ነበረው። የናይል ቪዳ ቡድን የንዳልካቸውን መንግስት የማሻሻያ እርምጃዎችን ስራ ላይ እንዲያውል ጊዜ ይሰጠውና በዚያም ተጠቅመን ዴሞክራሲያዊውን ትግል መቀጠል እንችላለን በማለት በይፋ ተከራከሩ። በመቀጠል ላይ የነበረውን የሰራተኞች ስራ ማቆም አድማና የከተማውን ህዝብ መነሳሳት መደገፍ ለናይሌ ጽንፋዊነት ሲሆን ለሌሎች ደግሞ አብዮቱን እንዲቀጥል ለማድረግ ትክክለኛ ፖሊሲ ነበር። ደርግ ስልጣን ሲይዝ የኢሃፓ ደጋፊዎች የስልጣን ቅሚያውን በማውገዝ የኢሃፓን የኢሰማን ወዘተ ጥያቄዎች ሲያስተጋቡ ናይሌ ፊዳ ግን ድጋፋቸውን በመግለጽ የእንኳን ደስ ያለ መልእክት ለደርግ አስተላለፉ። ኢትዮጵያ ውስጥ ክፍፍሉ ጥልቀት ያለው አልነበረም። እንዲያውም የአባዎችና ድልዳላቸውን ውጭ ካደረጉት ከናይል ፊድ ቡድን ጋር የተሳሰሩት የቅርብ ግንኙነት ነበራቸው። በናይል ፊድ ደጋፊዎች ይበተኑ የነበሩት ወረቀቶች የጊዜያዊ ህዝባዊ መንግስትን ጥያቄ ያስተጋቡ ነበር። ሆኖም ይህ ዝምድና ናይል ፊድና ሌሎች ከስደት ሲመለሱ ማብቂያው ሆነ። ያፈነገጡት ተባረሩ ወይም ከኃላፊነት ወረዱና ከደርግ ጋር ለመቀራረብ ተጨባጭ እርምጃዎች ተወሰዱ። ግንቦት 1969 ዓ.ም ተመረጠ። በእንግሊዝኛ የወጣ አንድ የመኢሶን ጽሑፍ በጊዜው የነበረውን ሁኔታ በእነዚህ ቃላት ያስረዳል። ከየካቲቱ አብዮታዊ ንቅናቄ ጀምሮ እስከ አንድ ዓመት ድረስ የመኢሶን የፖለቲካ መስመር ከያፓው ጋር አንድ አይነት ነበር። የካቲት 1967 ዓመተ ምህረት ላይ መስመራችንን እንደገና በጥንቃቄ ከመረመርን በኋላ ስር ነቀል የሆነ ለውጥ መምጣት ነበረበት። በተጨማሪም በድርጅታችን አመራር ውስጥ ለውጥ መደረግ ነበረበት። ኃይሌ ፊዳና ሌሎቹ ከመጡ በኋላ አዲስ አበባ ውስጥ በኢሃፓና በነሱ ቡድን መካከል ንግግር ለማድረግ ሙከራ ተደርጎ ነበር። ተመክሮም አልቀረ የሚስጥር ውይይቶች ተካሄዱ። ተስፋዬ ደበሳይ ኢሃፓን ሲወክል፣ ኃይሌ ፊዳ ደግሞ በኋላ መኢሶን የተባለውን ድርጅት ያን ጊዜ የሰፊው ህዝብ ድምጽ በሚለው የጋዜጣ ልሳን የሚታወቀውን ወገን ወክሎ ቀረበ። ግን ኢሃፓ የኃይሌ ፊዳ ቡድን ደርግን በመደገፍ አቋሙ ስለጸናና ኢሃፓም ከደርግ ጋር ለማበር እየወሰነ ነው የሚል ፈጠራም ጨምሮ ስለውይይቱ ወሬ ስላወጣ ንግግሩን አቋረጠ ይላል። ኢሃፓ ተቃዋሚ፣ መኢሶን ደግሞ የደርግ አባሪ ሲሆን መለያየቱ ፍጹም ወደ መሆኑ አመራ። መኢሶን ምንም እንኳ የሰፊው ህዝብ ድምጽ የተባለው ልሳኑ ከ1966 ዓመተ ምህረት ጀምሮ ይወጣ የነበረ ቢሆንም እንደ ፖለቲካ ድርጅት ብቅ ያለው በመጋቢት 1968 ዓመተ ምህረት ነበር። ድርጅቱ ሊቀመንበር ያደረገው ረጅም የስደት ጊዜ በስዊድን አገር ያሳለፈውን በአውሮፓው የተማሪዎች ማህበር ቅርንጫፍም የተባ ተሳትፎ የነበረውን ከበደ መንገሻን ነበር። ከመኢሶን መሪዎች ይበልጥ የታወቀው ኃይሌ ፊዳ ከፍቅሬ መረድ፣ ከነገደ ጎበዜና ከሌሎችም ጋር ረጅም ጊዜ ፈረንሳይ ሀገር በስደት የኖረ ነበር። አንዳርጋቸው አሰግድና ሌሎች ዝቅተኛ ካድሬዎች ከምዕራብ ጀርመን የመጡ ሲሆን ከሞስኮ ደግሞ ንግስት አዳንና ባሏ ደስታ ታደሰ ነበሩ። የደስታ ወንድም ዳንኤል ታደሰም የመኢሶን ማዕከላዊ ኮሚቴ አባል ነበር። መኢሶን ምንም እንኳ ራሱን ፓርቲ ብሎ ቁልጭ ባለ መልክ ባያስቀምጠውም እንደ ማርክሳዊ ሌኒናዊ ድርጅት አድርጎ ራሱን የሚቆጥር ሲሆን ቀደም ሲል አጀማመሩ ላይ ከቻይና ጋር የተቀራረበ ነበር። ቻይና አዲስ አበባ ውስጥ ለነበረው ለኃይሌ ፊዳ ተራማጅ ቤተ መጻሕፍት በብዙ ሺህ የሚቆጠር መጻሕፍት በነጻ ልካለች። ቤተ መጻሕፍቱ አባላት ለመመልመያ ያገለግል ነበር። እንደም ይባለው ኃይለ ፊዳ ነበር በመመስበት ላይ የነበረውን ሚሊሻ ለማስታጠቅ ቻይኖችን ለመጠየቅ በሚስጥራዊ የቤጂንግ ጉብኝት ከመንግስቱ ጋር የሄደው። ቻይና 100 ሺህ ጠመንጃዎች ለማቅረብ ስትስማማ 10 ሺውን አስረክባለች። የመይሶን አቋም ለደርግ ሂሳዊ ድጋፍ መስጠት ነበር። ሆኖም የዚህ ቀመር ሂሳዊ ገጽ የታየበት ጊዜ ለመኖሩ ግልጽ የሆነ ጭብጥ አልነበረም። መይሶን ጊዜያዊ ህዝባዊ መንግስት ይቋቋም ማለት ስህተት ነበር። ከዚያ ይልቅ በቅድሚያ ህዝቡን ማንቃት፣ ማደራጀትና ማስታጠቅ ያስፈልጋል ብሎ ክርክሩን አቀረበ። ከዚያም ተነስቶ ኢህአፓን፣ ኢሰማንና ሌሎች የደርግን አገዛዝ የተቃወሙትን እንደ ጽንፈኞች ቆጠራቸው። በኤርትራ ጥያቄም ላይ መይሶን አቋሙን በመቀየር የኤርትራ አርነት ግንባሮችን የአረብ አድህሮትና የኢምፔሪያሊዝም መሳሪያዎች ብሎ አወገዛቸው። ከዚህም በላይ ክፍለ ሀገራዊ የራስ ገዝ አሰራርን እንደ መፍትሄ አድርጎ በማገዝ በመተክላዊ ደረጃ እንኳን የመገንጠልን መብት የሚከለክለውን የብሔራዊ አብዮት ፕሮግራምን አረቀቀ። መይሶን በ1968 ዓ.ም ተመረጠ። ኤርትራ ላይ የተዘመተውን የራዛ ወይም የአርሶ አደር ዘመቻ ጠንሳሽ እንደነበረ ማከሉ በቂ ይሆናል። መይሶን ኢህአፓን እንደ ቀንደኛ ደመኛው አድርጎ በመመልከት ለማጥፋት ይችል ዘንድ ማንኛውንም ዘዴና መንገድ በመጠቀሙ ከተጠያቂነት አያመልጥም። ኃይሌ ፊዳ ራሱ ቃሉ በሚያሰማው በጠባቡ መንፈስ የኦሮሞ ብሔረተኛ ሆኖ ባያውቅም ኢህአፓ እንደ መይሶን ሁሉ ብዙ ብሔራትን ያቀፈ ሆኖ ሳለ መይሶን የአማራና የትግራይ ኢህአፓን ለመታገል በሚል የኦሮሞ ብሔረተኝነትን ወደ ማስነሳት ተሰማርቶ ነበር። በሌላ ደረጃ ደግሞ የፖለቲካ ውዝግቦችን ለመፍታት በኃይል የመጠቀም አካሄድ ሊቀርብ በሚችልበት መንገድ ደርግ ላይ በተለይም መንግስቱ ኃይለ ማርያም ላይ ተጽዕኖ በማድረግ ረገድ መይሶን ያደረገው አልነበረም። እንዲያውም በተቃራኒው መይሶን ነበር ተቃዋሚዎች እንዲመቱ ጥሪ ያደረገው፣ በግንባር ቀደምም የመራው። ከዚህም የከፋው አናርኪስቶች የሚል ሁሉንም የሚያዳምር አመች ቅጽል በመስጠት ቁጥር የሌላቸው ዴሞክራቶችና ታጋዮች በአንድ ላይ ተቀይጠው ሲገደሉና ለሲኦል ሲዳረጉ የመይሶን መሪዎችና አባላት ተሳታፊ ሆነዋል። የግራ የንግግር ዘይቤዎች የቦልሸቪክ ተመክሮዎችን ለጭፍጨፋ ማጠየቂያ ማድረግ፣ አቋምን ማክረርና ግፉም እንዲቀጥል ማድረግ ሁሉም ዱካቸው ወደ መይሶን ደጃፍ የሚያመራ ነው። የህዝብ አደራጅ ጊዜያዊ ጽህፈት ቤት ውስጥ ራሱን በማደላደልና የተሰጠውንም ሰፊ ስልጣን በመጠቀም መይሶን ባጭር ጊዜ አባላቱን ሊያበራክት ቻለ። እስከተመታበት ጊዜ ድረስም ደርግ ካወጣቸው ፖሊሲዎች ጋር ሙሉ በሙሉ ራሱን አዛምዶ አቅርቧል። ለነገሩ የደርግ ፖሊሲዎች በአብዛኛው በመይሶን የተረቀቁ ነበሩ። መይሶን ከሞስኮ ጋር ያደረገው የትብብር ስምምነት ዘላቂ ይሆናል በሚል እምነት ከደርግ መኮንኖች ጋር ግጭት ቢፈጠር ክሬምሊን ከጀርባዬ ይቆማል የሚል ሐሳብ ነበረው። ከደርግ ጋር ግጭት ውስጥ ሲገባ ስለራሱ አቅም የተሳሳተ ግምገማ እንደነበረው ሁሉ በዚህ ነጥብ ላይ የነበረውም ስሌት የተሳሳተ ነበር። በህዝብ አደራጅ ጊዜያዊ ጽህፈት ቤት ውስጥ በአቅሙ ይታበይና ሌሎች ቡድኖች በጥላቻ እንዲርቁት ያደርግ ነበር። ይህም ሁኔታ መይሶን ከደርግ ጋር ግጭት ውስጥ በገባበት ጊዜ የወዝሊግና የኢማሊድህ አባሎች የመይሶንን አባሎች የሰደድ እስኳዶች አድነው እንዲይዟቸው እስከ መርዳት አድርሷቸዋል። መይሶን የፈለገውን ያህል አሌ ብሎ ይከራከር፣ ለወታደራዊ አገዛዝ መቀጠል የቆመ እንደነበር የማይታበል ነው። አቋሙ አድርባይነት ላይ ከተመሰረተ የሁኔታ ግምገማ ላይ ተነስቶ ቢያንስ ከደርግ አንዱ ክፍል ጋር በዋናነት ከመንግስቱ ኃይለ ማርያም ቡድን በማበር ወደ ስልጣን ለማሻቀብ እችላለሁ ከሚል መደምደሚያ ላይ ያደረሰው ይመስላል። መይሶን ኢህአፓ ላይ የሚፈጸመው ግፍ እንዲፋፋም በመጮህ በዋና ዋና ከተሞች ገኖ የነበረውን ተቃውሞ ለማስወገድና የራሱን እቅድ በስራ ላይ ለማዋል ነፃ መስክ እንዲያገኝና በተማሪዎች በምሁራንና በሰራተኞች ወዘተ ላይ የበላይነቱን ለመጫን እንዲያስችለው ነበር ምኞቱ።
1968 ዓመተ ምህረት ላይ እኒ ክፍሎች ተማሪዎች ሙራንና ሰራተኞች ወዘተ ከመይሶን ይልቅ ይበልጥ የሚደግፉት ያፋን እንደነበር ግልጽ ነበርና ያፋ በበጓይን ይመለከታል ተብሎ የማይጠረጠረው የአፍሪካ ኮንፊደንሻል እንዳስቀመጠው የደርግ ድክመቶች በራሱና በመይሶን ላይ ጥላቻ እንዲታከል ማድረጋቸው ብቻ ሳይሆን ደርግ ተወግዶ ወዲያውኑ ጊዜያዊ ህዝባዊ መንግስት እንዲቋቋም ለሚጠይቀው ይሃፋ ድጋፍ እንዲጨምርለት አስደርገዋል። ለብዙዎቹ ይህ ጊዜያዊ ህዝባዊ መንግስት ሐሳብ ጥሩ ሐሳብ ሲመስላቸው እጅግ ተወዳጅም የሆነውን አብዮት ለመንከባከብ አማራጭ የሌለው መንገድ ሆኖ ሊታያቸው ጀምሯል። በይሃፋና በመይሶን መካከል ያለው ትግል ያለምንም ጥርጥር ይበልጥ ድጋፍ ላለው ለይሃፋ በተመቸ መንገድ ካልተፈታና ቢያንስ ይርሱ በሆነ መንገድ ስልጣን ላይ ካልወጣ አብዮቱ ራሱ አደጋ ላይ እንደሚወድቅ ብዙዎቹ ይስማቸዋል። መይሶን ይሃፋ የበለጠ ድጋፍ እንደነበረው በማወቅ ይህን ለመለወጥ አይነተኛው መንገድ ይሃፋን ማስወገድ ነው ብሎ ወሰነ። እንደዚያ አይነቱ ሂደት የራሱ መጥፋት የሚከተልበትን መንገድ እንደከፈተ አላስተዋለውም ነበር። መይሶን በደርጉ ሰደድና በሌሎች ትናንሽ ቡድኖች የተመሰረተው የህብረት ግንባር ለእኩልነት ዋስትና የሚሰጥ አልነበረም። መይሶን ከደርግና ከፖሊሲዎቹ ጋር ራሱን ሙሉ በሙሉ ማዛመዱ ከጸረ ደርግ ኃይሎች ጥላቻን እንዲያሰርፍ ነው ያደረገው። ሽብሩ ሲጀመርና ለዚህም መይሶን ግንባር ቀደም ሆኖ ሲመጣ እንዲያውም ቁጥሩ የጨመረ ህዝብን ጥላቻ አካበተ። በአሁኑ ጊዜ በኢትዮጵያ ውስጥ የቀይ ሽብር ሰለባ ሆነው የወደቁባቸው ቤተሰቦች እስር ቤቶች ውስጥ የሚንገላቱት እስረኞች ዘመዶችና ይህን መንግስት የሚጠሉ ሁሉ መይሶንን እንደ ባንዳ ወይም እንደ ከሃዲ ይመለከቱታል። መይሶንና ሰደድ በተጋጩ ጊዜ የመይሶኑ ሊቀመንበር ከበደ መንገሻ እነ መንግስቱ ቡድን ላይ ወሳኝ እርምጃ እንዲወሰድ ሲፈልግ ኃይለፊዳ ግን የተሳሳተ ፖሊሲ ነው በሚል ብዙሃኑን አሳመነ። ታዲያ መይሶን ነገ ዛሬ ሲል ሰደድ አፈት ብሎ የመይሶን አባሎችንና መሪዎችን መምታት ጀመረ። ሲያል በመፈጸም ስመጥሩ የሆነው የመይሶን መሪ አብዱላሂ ዩሱፍ በጥይት ሲወድቅ በመንግስት ሬዲዮ ያፋ እንደገደለው ተደርጎ ቀረበ። ለመይሶን አድራጊዎቹ ሰደዶች መሆናቸው አልጠፋቸውም። ሁኔታውን ለመገምገም አስቸኳይ ስብሰባዎች ተደረጉ። እንዲህ አይነቱም የአዲስ አበባው ፍሉሃ ሆቴል ውስጥ በተደረገ አንድ የአመራር ስብሰባ ላይ አንድ የአመራር አባል እንዳስጠነቀቀው ምንም እንኳ ይሃፋም ህቡዑ ዓለም ውስጥ በመኖሩ አደጋ የሚያመጣ ቢሆንም በህቡዕ ለመንቀሳቀስ ተወሰነ። መይሶን የህቡዕ አውታራት ስላልነበሩት በደርግ በቀላሉ ሊፈታ ሲችል ከበላይ አመራሮች ሁለት ብቻ ነገደ በወቅቱ ውጭ አገር የነበረና አንዳርጋቸው ማምለጥ የቻለ ነበሩ የተረፉት። የመይሶን ጥንካሬ የማይጨበጥ ራእይ እንደነበር አባላቱና የተረፉት መሪዎቹ ደርግና ሰደድን ለመቀላቀል ያደረጉት ሩጫ ያረጋግጣል። መይሶን ይሃፋን ደመኛው አድርጎ እንደሚመለከተው ሁሉ በይሃፋም በኩል ያው ነበር። ይሃፋ በተጨማሪ በበኩሉ ያሰማው የነበረው ያለ መይሶን ድጋፍና ምክር ደርግ ለጥቃት ግብፍ ሊሆን ይችል እንደነበር ነው። በ1964 ዓመተ ምህረት የተመሰረተ ሲሆን እሱ ራሱ እንደሚያምነው ፓርቲው ደካማና የመሪነት ሚና ለመጫወት ያልተቻለው ነበር። ሆኖም በየካቲትና ወዲያውኑም ከዚያ ቀጥሎ ፓርቲው ጠንካራ ሆኖ ለመውጣት ችሏል። ውሳኔው የሆነው ዴሞክራሲያ እጅግ ተወዳጅ የነበረ ሲሆን ደርግን ተቃውሞ የቆመው ነቃ ያለው የህዝብ ክፍል ይሃፋን የቀድሞውን ንጉሠ ነገሥት ያመሳቸውን ያ የተማሪው ታጋይነት ቅጣይ እንደሆነ አድርጎ ተመለከተው። በድህረ የካቲቱ በ1967 ዓመተ ምህረት ይሃፋ የኢንተርዞን የዞንና የንዑስ ዞን መዋቅሮችን በትላልቅና በትናንሽ ከተሞች እንዲሁም በገጠሩ ዘርግቶ የነበር ሲሆን የሽምቅ ተዋጊ ቡድን አሲምባ ላይ ትግራይ ውስጥ ለመትከል ችሏል። ምንም እንኳ የቡድኑ መኖር ባይታወጅም ወይም ስም ባይሰጠውም በዚያን ጊዜ
የአባቶ ወዳጅነት ያደገው ነፍሰ ገዳይ የሆነውን መንግስት ለተቃወመ ብቻ ሳይሆን በዋናነት የህዝቡን መሰረታዊያን ጥያቄዎች በትክክልና በግልጽ ለማቅረብ ስለቻለ ነበር። ያባ ለዲሞክራሲያውያን መብቶች ለመደራጀት ነጻነት ለጊዜያዊ ህዝባዊ መንግስት መመስረት ለደሃ አርሶ አደሮች መታጠቅ ለአርሶ አደሮችና ለከተማ ነዋሪዎች ማህበራት ማቋቋም መብት የጭቆን ብሔሮች መብት መረጋገጥ ወዘተ ያቀረበው የጥሪ አቋም ለሰራተኞች ለተማሪዎች ለምሁራንና በተወሰነ ደረጃም ለአርሶ አደሮች ደርግ ካቀረበው ይልቅ የተሻለ አማራጭ ሆኖ ታያቸው። የስር ነቀል ለውጥ ከተነሳ ደግሞ ምርጫቸውን ያን ያደረጉ ከደርግ አዲስ አማኞች ይልቅ የሀፓን ማመኑ የቀለለ ሆኖ አግኝተውታል። ከዚህም በተጨማሪ ምንም እንኳ በኢትዮጵያ ግራ ላይ በአጠቃላይ ተጽዕኖ ከነበረው ለአብዮታውያን ፓርቲዎች ለብቻቸው የተለየ ግንባር ቀደምትነት ሚና ከሚሰጣቸው ኦፊሴላዊ ቀኖና ጋር የሚጻረር ሊሆን ቢችልም የኢህአፓ ፕሮግራም ብዙ ፓርቲዎች የሚሳተፉበትን ስርዓት ነበር እንዲመሰረት የተለመው። በዚያን ጊዜ የኢህአፓ አመራር በከተማው የፖለቲካ ትግል ላይ ትኩረቱን አድርጎ የገጠሩ የሽምቅ ተዋጊ ኃይል ለማጠናከር ወይም ለማወጅ በቂ እርምጃ አልወሰደም። ሰላማዊ መንገድ እስከሚያስኬድ ድረስ መሞከር አለበት የሚል ነበር የአመራሩ መስመር። ይህም ይበልጥ ግራ በሆኑ አባላት ዘንድ አዎንታዊ በሆነ መንገድ አልታየም። በመሰረቱ ኢህአፓ ከልክ በላይ እያደገ ሲመጣ ችግሮችም በዚያው መጠን አደጉ። በርካታ የሆኑ ወጣቶች ወደ ወጣቱ ሊግ ኢህአወሊና ወደ ፓርቲው መጉረፋቸው ይዞት የመጣው የተወሰነ ደረጃ ጽንፋዊነት ነበረው። በአዲስ አበባና በሌሎች ከተሞች ሰፊ ዴሞክራሲያዊ ግንባር መቋቋሙ ከህወ መዋቅሮቹና ስራ ጋር ይጋጭ ጀመር። ይኸው እድገት በተጨማሪ በፓርቲው በራሱ ውስጥ የተለያየ የፖለቲካ አመለካከት አመጣ። ጥቂት አባሎቹ በአገር ቤትና በአሜሪካም ጭምር የኢትዮጵያን ሁኔታ ሰከን ብለው ለመተንተን ምንም ዝንባሌ ያልነበራቸው ሐሳበ ግትር ማኦዋውያን ነበሩ። ሌሎች ደግሞ የከተማው የፖለቲካ ትግል ራሱን ችሎ የደርግን ድቀት ሊያመጣ ይችላል ብለው የሚያስቡ ነበሩ። በተወሳሰበና በፍጥነትም እያደገ በሚሄድ ሁኔታ የፓርቲው አመራር በተሟላና ፖለቲካዊ በሆነ መንገድ የፓርቲውን አቋሞች ለማስረዳት አልቻለም። በጊዜ መሳብ የነበረባቸው መፈክሮች አልተሳቡም። አዳዲስ አቋሞችም እስከ ሙሉ ዝርዝራቸውና አንደምታቸው መግለጫ አልተሰጠባቸውም። ኢህአፓ በደፈናው ሲታይ ተማሪዎችና ምሁራን ጎልተው የሚታዩበት ነበር። ግን እነዚያ ኢህአፓ የተማሪዎች ፓርቲ ነበር የሚሉት አጠቃላይ መልኩን አላዩትም። ኢህአፓም ሆነ መኢሶን የተማሪ ፓርቲዎች አልነበሩም፣ ህዝባውያን ድርጅቶች አልነበሩም ብሎ አፍን ሞልቶ መናገር ከእውነት የራቀ ነው። በመሰረቱ ኢህአፓ ከ1967 እስከ 1970 ዓመተ ምህረት መኢሶን ከ1968 እስከ 1969 ዓመተ ምህረት ልዩ ልዩ ሙያ ያላቸው ከልዩ ልዩ ክፍል የመጡ መጠናቸው በርካታ የሆነ አባላትን ያቀፉ እስከሆኑ ድረስ ህዝባውያን ፓርቲዎች ነበሩ። ነገሩን አገላብጦ በመመልከት በዚህ ምክንያት ነው ድርጅታዊ ማዕገራቸው ላልቶ በአንጻራዊ ደረጃ ቀላል ኢላማዎችና የግፍ ጭዳዎች ሊሆኑ የቻሉት ማለት ይቻላል። ኢህአፓ በአዲስ አበባና በዋና ዋና ከተሞች ጠንካራ ነበር። በአስመራ ከተማ እንኳን የመንግስት ሰራተኞችን፣ መምህራንን፣ ላባደሮችንና ወታደሮችን ወዘተ ያቀፈ የፓርቲ መዋቅር ነበር። በገጠሩ አካባቢ ጠንካራ ድርጅታዊ ስራ የነበረው በሸዋ፣ በከፋ፣ በሲዳሞ፣ በጎንደር፣ በአንዳንድ የጎጃም ክፍሎች በወሎና በሐረርጌ ነበር። የኢህአፓ አመራር ከልዩ ልዩ ብሔራት የተውጣጣ ነበር ነውም። ከዚሁም ዘንድ ኢህአፓ በጉራጌዎች ከፓርቲው ጋር ግንኙነት የነበረውን ብጉዲን የጉራጌ ብሔራዊ ዲሞክራሲያዊ ንቅናቄ በውስጣቸው የተባ እንቅስቃሴ ያደርግባቸው የነበሩ የከምባታዎች፣ በሃዲያዎች፣ በትግሬዎች ዘንድ በአንጻራዊ ደረጃ ጠንካራ ተቀባይነት ነበረው። በከፋና በሐረርጌ አሌ ሊባል የማይችል ተወዳጅነቱ ከኦሮሞ ታጋዮች ሰፊ ድጋፍ እንዳተረፈለትም አፍን ሞልቶ መናገር የሚያስችለው ነበር። ሙኩኩል ላይ ባል የነበረውን ህቡ ጋዜጣ ያወጣ የነበረው የኦሮሞ ህዝብ አርነት ድርጅት ለኢህአፓ ሙሉ ድጋፍ ይሰጥ እንደነበረው እንደ አዲስ አበባው የእስላም ወጣቶች ማህበር ሁሉ ከፓርቲው ጋር ተቀራርቦ ይሰራ ነበር። ኢህአፓ ህልውናውን ገሃድ ያደረገው ነሐሴ 26 ቀን 1967 ዓ.ም ነበር። ከዚያ በፊት ዴሞክራሲያ በተባለው ጋዜጣው ነበር የሚታወቅ። ቀደም ሲል ግን በሐምሌ ወር አዲስ አበባ ውስጥ ከወትሮ ሰፋ ያለ ልዩ የፓርቲ ኮንፈረንስ በመጥራት የፓርቲው ስም ኢህአፓ እንዲሆን ማዕከላዊ ኮሚቴው እንዲሰፋ በ1964 ዓ.ም የፖለቲካ ፕሮግራም ወግ ባለው መልክ እንዲሻሻል ተደርጓል። ከኮንፈረንሱ በፊት አብዮት የሚባል ጋዜጣ በአማርኛ ያወጣ የነበረው ቡድን ፓርቲውን ተቀላቅሎ ነበርና ከቡድኑ ሁለት አባሎች የማዕከላዊ ኮሚቴ አባላት እንዲሆኑ ተደርጓል። ከፓርቲው እወጃ ጋር የተሰራጨው የፓርቲ ፕሮግራምና የዲሞክራሲ አብዮትም ስርጭቱ ስፋት የነበረው ከመሆኑም በላይ ያለምንም እክል ሲካሄድ ደርግንና መኢሶንን ድንጋጤ ውስጥ ከቷቸው ነበር። ከተከታዩ ትግል አንጻር ኢህአፓ በተጨባጭ መልክ የወሰዳቸው አቋሞች ከፓርቲው የፖለቲካ ፕሮግራም ጋር በተሰራጨው ከፍ ብለን በጠቀስነው የዴሞክራሲያ እትም ቅጽ 2 ቁጥር 3 ላይ ይገኛል። እትሙ በጊዜው አንገብጋቢ ጥያቄዎች ላይ የኢህአፓ ማዕከላዊ ኮሚቴን የአቋም መግለጫ ይዟል። የወታደራዊ መንግስት ድክመት ከተጠቀሰ በኋላ እነዚያን ጥያቄዎች ለመፍታት አስፈላጊ ናቸው ብሎ ያመነባቸውን እርምጃዎች ይዘረዝራል። እነሱም አንድ፣ በጸረ ፊውዳልና ጸረ ኢምፔሪያሊስት ፖለቲካዊ ድርጅቶች፣ ቡድኖች፣ ህዝባውያን ድርጅቶች፣ ኢሰማ ዴሞክራሲያዊ በሆነ መንገድ ከጦር ኃይሎች በተመረጡ ወኪሎች፣ በመምህራን ማህበር፣ በአርሶ አደር ማህበራት ወዘተ በሚመሰረት ጊዜያዊ ህዝባዊ መንግስት ወታደራዊ መንግስት መተካት፣ አብዮቱን ያካሄዱትን መቀጠሉንም ሊያረጋግጡ የሚችሉትን ማህበራዊ መደቦችና ኃይሎችን የሚወክልና ሊወክልም የሚችል ህዝባዊ ሸንጎ ማቋቋም። ሁለት፣ መሰረታዊያን ዴሞክራሲያዊ መብቶችን ማወቅ። እነዚህም ነፃ ሆኖ የመናገርና ሐሳብን በጋዜጣ የመግለጽ፣ የእምነት፣ የመሰብሰብና የመደራጀት ወዘተ ናቸው። ፊውዳሊዝምንና ኢምፔሪያሊዝምን የሚቃወሙ የፖለቲካ ድርጅቶች፣ ህዝባዊ ድርጅቶችና የፖለቲካ ቡድኖች የመደራጀትና ይህንኑ በስራ ላይ የማዋል መብት ይገባቸዋል። ሶስት፣ ታጋይ የፖለቲካ እስረኞች ሁሉ መፈታት ይገባቸዋል። አራት፣ የኤርትራ ጥያቄ በዴሞክራሲያዊና በሰላማዊ መንገድ መፈታት ይኖርበታል። ይህንንም እውን ለማድረግ ጦርነቱ አሁኑኑ መቆም ይኖርበታል። የኤርትራ ብሔረተኛ የፖለቲካ እስረኞች መፈታት ይኖርባቸዋል። ኤርትራውያን የራሳቸውን እድል ለመወሰን ያላቸው ገደብ የሌለው መብት መታወጅ ይኖርበታል። የኤርትራን ትግል ከሚመሩት የኤርትራ ግንባሮች ጋር ቀጥተኛ ንግግር መጀመር ይኖርበታል። አምስት፣ ከአድሃሪያን ራሳቸውን ለመከላከልና አብዮቱን ከግብ ለማድረስ ይችሉ ዘንድ የሰፊው ህዝብ አካሎች፣ አርሶ አደሮች፣ ሰራተኞች፣ ዘማች ተማሪዎች ወዘተ መታጠቅ ይኖርባቸዋል። ስድስት፣ የህዝቡ የኢኮኖሚ ጥያቄዎች መሟላት ይኖርባቸዋል። ሀ፣ የሰራተኞች ዝቅተኛ ደሞዝ በህግ ወደ 4 ብር በቀን ከፍ ማለት ይኖርበታል። ለ፣ የሰራተኞች የደሞዝ ስኬል መሻሻል ይኖርበታል። ሰባት፣ ሀገሪቱ ከየትኛውም አይነት ኢምፔሪያሊዝም ግንኙነት ነፃ መሆን ይኖርባታል። ለዚህም ሀ፣ እኩልነት ላይ ያልተመሰረቱ ውሎችና ዓለም አቀፋዊ ስምምነቶች መሰረዝ ይኖርባቸዋል። ለ፣ የውጭ ወታደራዊ ቤዞች መዘጋት፣ ሰራተኞቻቸው መባረር ይኖርባቸዋል። እነዚህ ነበሩ በአጠቃላይ መልክ ኢህአፓ ይታገልባቸው የነበሩ ነጥቦች። ህዝቡ ኢህአፓን ሲደግፍም እኒሁ ነጥቦች ከፍላጎቱ ጋር ስለተዛመዱ ነበር። ምንም እንኳ ደርግ፣ መኢሶንና ኢህአፓ አፋዊ መመሳሰል ቢታይባቸውም በፖለቲካ ረገድ በፕሮግራም አኳያ መሰረታዊ የሆነ ልዩነት ነበራቸው። በዴሞክራሲ ጥያቄ እንኳ ዴሞክራሲያ ቅጽ 3 ቁጥር 2 ሚያዝያ 1969 ዓ.ም እንዳስረዳው ልዩነታቸው ከባድና መሰረታዊ ነበር። አብዛኛውን ነገር ቀረጣጥፈውና እስከ ተቻለ ድረስ አሳንሰው በሌጣው ለማየት ለሚፈልጉ ከኢህአፓ አቋሞች ለደርግ ያልተዋጡለት
ወታደራዊ መንግስት በግዚያዊ ህዝባዊ መንግስት ይተካ ማለቱ ሙሉ ዲሞክራሲያዊ መብቶች ይከበሩ ማለቱና በተለይም የመደራጀትና የማህበር ማቋቋም ያባ ለብሔር ትግሎች ያለው ድጋፍ ናቸው ማለት ይቻላል። ያባ ላይ ጦርነት በታወጀ በዋዜማው በመላ አገሪቱ ፓርቲው ትልቅ ተደማጭነት እንደነበረው ግልጽ ነበር። ከነካው የህብረተሰብ ክፍል ያገኘ የነበረው ሰፊ ድጋፍ ለአቋሞቹ ጥንካሬ ሰጥቷቸው ነበር። ያባ ለዲሞክራሲያዊ መብቶችና ከላይ ለተጠቀሱት ነጥቦች ይበልጥ በታገለ መጠን በዚያው ልክ ደርግ አሻፈረኝ በማለት በግፍ ላይ ግፍ እየጨመረ ራሱን ይበልጥ ለህዝባዊ ተቃውሞ አጋለጠ። በወቅቱ የነበረው ሁኔታ ይህ ሲሆን ደርግ ደካማም ነበር መስሎም ይታይ ነበርና ስልጣኑን ለመከላከል ይችል ዘንድ መልሶ ለማጥቃት አንድ መንግስት ለመፈናጠር ያለው ችሎታ ላይ ተቃዋሚ ወገን የተሳሳተ ግምገማ ላይ እንዲደርስ አድርጎታል። ያባ በዚህ ረገድ ደርግ ሊኖረው የሚችለውን ኃይል አንኳሶ የማየት ስህተት ፈጸመ። ከዚህ የከፋውም አመራሩ በተለይ ፖሊሲው በከተሞች ውስጥ የሚካሄድ ቁርጠኛ የሆነ ፖለቲካዊና ወታደራዊ ትግል ቢያንስ መንግስቱን ያዳክመዋል የሚል ህልም ውስጥ ገባ። እነሆም እንደ ራስ መከላከያ እርምጃ የተጀመረው የከተማ የትጥቅ እርምጃ ቢያንስ በኦፊሴል ደረጃ መሰረታዊ ተደርጎ የተወሰደውን የገጠሩን የትጥቅ ትግል እስከሚጎዳበት ድረስ ተለጠጠ ተስፋፋም። ሶቪየት ህብረትና ባልደረቦቿ ደርግን መደገፍ ሲጀምሩ የስልጣን ሚዛን በግልጽ ወደ ደርግ እያጋደለ ነበር። ግን ያባ ከባድ መስዋዕትነት በሚጠይቀው የከተማ ትጥቅ ትግል ገፋበት። ባፋዊ ከገጠሙት ችግሮች ባሻገር ውስጣዊ እምሳትን እየተጋፈጠ ነበርና በወቅቱ የከተማውን እርምጃ መሳቡ ተገቢ በሆነ ነበር። ፓርቲው ያንን አላደረገም። ዋጋው ሁኔታዎች እንዳሳዩት በርግጥ ከፍ ያለ ነበር። የግፉ አስተቃቂነት ያፋን ካጥለቀለቁት አባላት ውስጥ አይቀሬ ለነበረው ትግል ፈጽሞ ዝግጁነት ያልነበራቸው እንደነበሩበትም አሳየ። የከተማ መዋቅሮችም ክፉኛ ተበጣጠሱ። የበታኞች ዘመቻ አካል ሆኖ የመጣ ፓርቲው የሚጠራው ችግር እንደገና በ1972 ዓ.ም በገጠሩ የትጥቅ ትግል ውስጥ ገጥሞት ፓርቲው ላይ ከባድ ጉዳት ደረሰበት። በሽብሩ ዘመቻ ውስጥ የአባቶቹ አሰላለፍ ደርግና መይሶን በአንድ ወገን፣ ያባ ኢሰአማና ሌሎቹ ከያባ ጋር ግንኙነት የነበራቸው ቡድኖችና ብዙሃን ድርጅቶች ደግሞ በሌላው ወገን ነበሩ። በደርግና በመይሶን ወገን ሶስት ትናንሽ ድርጅቶችም ነበሩ።
I guess I did.